ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
ይነገርም ለዚህ ሺህ ዓመት የሚል ባይኖርም የሺህ ዓመት ተስፋ በብሉይ ኪዳን ውስጥ በብዙ ሁኔታ ሲነገር ቆይቷል። የተነገረበት አነጋገሩ የሺህ ዓመቱ የክርስቶስ መንግስት ሲታይ ሁኔታው በመንድነው ቢባል እግዚአብሔር ለእስራኤል ህዝብ የሰጠው ተስፋ ሆኖ ነው በብሉይ ኪዳን ተጽፎ ምናየው። እና ለእስራኤላውያኖች እግዚአብሔር የሰጣቸው ተስፋዎች ጌታ ኢየሱስ ክርስቶስ መጥቶ ከሞተ በኋላ አይሁዳውያኖች ክርስቶስን ሳይቀበሉት ሪጀክት አድርገውት ጌታን ስለካዱት ብዙ ክርስቲያኖች ለብሉይ ኪዳን ለእስራኤሎች የተሰጠው ተስፋ አይፈጸምም የሚል አቋም ወስደው ወደፊት እስራኤላውያኖችን የሚመለከት በብሉይ ኪዳን የተጻፈ ትንቢት በሙሉ በመንፈሳዊ መልኩ ዛሬ በቤተ ክርስቲያን እየተፈጸመ ነው ብለው የሚያምኑ ክርስቲያኖች አሉ። እነዚህን ክርስቲያኖች ሺህ ዓመቱን የክርስቶስ መንግስት አስመልክቶ በራእይ መጽሐፍ ላይ የተጻፈውን የማይቀበሉ ናቸው። እና እነዚህ ሰዎች በርግጥ ሺህ ዓመት የለም ብለው ወይም አሚሌኒያሊስ ተብለው ቢጠሩም ሺህ ዓመት ግን የሚል ነገር የለም አሉ ለማለት አስቸጋሪ ነው። ምክንያቱም አንዳንድ ጊዜ ቴክኒካሊ ሲታይ አባባላቸው ሲታይ አሁን ያለንበት ዘመን በራእይ ምዕራፍ 20 ላይ የተጻፈው ታሪክ ሆኖ ዛሬ የኖርንበት ነው ብለው ነው የሚያምኑት። በሌላ አባባል ሺህ ዓመት የሚለውን በራእይ መጽሐፍ ውስጥ ያለውን ሲወስዱት በቁጥር ተቆጥሮ ሺህ የሚባል ዓመት አይደለም፣ ምሳሌያዊና ሲምቦሊክ የሆነ ቁጥር ነው እንጂ ሺህ ዓመት ሊትራል የሆነ ሺህ ዓመት አይደለም። ስለዚህ ሲምቦሊክ በሆነ መንገድ የተነገረ ቃል ስለሆነ አሁን በቤተ ክርስቲያን በኩል ክርስቶስ ኢየሱስ እየሰራ ያለውን ነው የምናውቀው። እና አሁን ያለው ሺህ ዓመት መቼ እንደሚያበቃ እናቅም፣ ነገር ግን የሚያበቃው መቼ ነው? ክርስቶስ ዳግመኛ ሲመጣ ነው ብለው ያምናሉ። እና እነዚህን የተለያዩ አመለካከቶች እንድታዩቸው ባለፈው ጊዜ ለማሳየት ሞክሬያለሁ። ለምሳሌ ይሄኛውን ስንመለከት ሺህ ዓመት አሚሌኒያሊስት የሚባሉትና አሚሌኒያሊስቶች የሚባሉትና ትንሽ ሰልጠን ብያለሁ ዛሬ። እንትኑ ግን ፈዛዛ ነው፣ እንደ ሌሎች እንትኖች አይደለም። ዳዴ እያለ እንደ ኤሊ ነው የሚሄደው። ምናልባት ከእኔ ይሁን እንግዲህ እስከ ሰለጥን ድረስ ትታገሱኛላችሁ። እና እዚህ ላይ ያሳየኋችሁ አሚሌኒያሊስት ወይም ሺህ ዓመት ወደፊት የሚሆን ሺህ ዓመት የለም የሚሉ ናቸው። ከነሱ ቀጥሎ ያለው ደግሞ ፖስት ሚሌኒያል ከሚመጣው ሺህ ዓመት በኋላ የሚሉ ናቸው። ከጌታችን ኢየሱስ ክርስቶስ የሚመጣው ከሺህ ዓመት በኋላ ነው የሚሉ አሉ። እነሱም ለብቻቸው ናቸው። እንደገና ሌላ ደግሞ ሂስቶሪካል ፕሪ ሚሌኒያሊዝም ወይም ታሪካዊ ቅድመ ሺህ ዓመት የሚባሉ አሉ። ከዛ ዲስፔንሴሽናል ሚሌኒያሊስቶች የሚባሉ ደግሞ አሉ። እንግዲህ እነዚህ የተለያየ አመለካከት ያላቸው የመጽሐፍ ቅዱስ አተረጓጎምን የሚከተሉ ክርስቲያኖች ሺህ ዓመት አስመልክቶ በሚወስዱት አቋም አንዱ ክርስቲያን ሌላውን ክርስቲያን ሐሰተኛ በሚል ሌብል መደራረግ የሚገባ አይደለም። ለምን? መጽሐፍ ቅዱስን ለመተርጎምና ለመረዳት ካለ ጥረት የተነሳ የሚደረግ ነው እንጂ ብዙዎቹ በዚህ ክፍፍል ውስጥ ያሉ የእግዚአብሔር ሰዎች ጤናማ ክርስትና ሕይወት ያላቸውና መሰረታዊ የሆነ የክርስትና እምነት ላይ እንደኔና እንደናንተ ያሉ ናቸው። እና አንዳንድ ክርስቲያኖች ዲስፔንሴሽናሊስት ናቸው፣ አንዳንዶቹ ፕሪሚሌኒያሊስት ናቸው፣ አንዳንዶቹ አሚሌኒያሊስት ናቸው። እና በዚህ አመለካከታቸው ክርስቲያኖች አንዳንዱ ክርስቶስ የሚመጣው ከታላቁ መከራ መጨረሻ ነው ይላል። አንዳንዱ ደግሞ ታላቁ መከራ የሚባለው ራሱ አሁን ነው እየተካሄዳለው፣ አሁን በመከራ ውስጥ ነን ያለ ነው፣ ቤተክርስቲያን እየተቀበለች ያለችው መከራ አሁን ነው ያለው ብለው የሚሉም አሉ። ስለዚህ እነዚህ ክርስቲያኖች ባላቸው አመለካከት ዲፈረንሳቸው ከታላቁ መከራ በፊት ቤተክርስቲያን ትነጠቃለች፣ በታላቁ መከራ መካከል ትነጠቃለች፣ በታላቁ መከራ መጨረሻ ትነጠቃለች የሚሉ አሉ። ሰው እነዚህ ሁኔታዎች ክርስቲያኖች የሚለያዩባቸው ነገሮች ብዙዎቹ ጸሐፊዎችን ስትመለከቱ አንዳንድ ጊዜ አመለካከታቸውን እየለወጡ ከአንደኛው አመለካከት ወደ ሌላም ሲሸጋገሩ ይታያሉ። እና ክርስቲያኖች በዚህ በሺህ ዓመት ላይ ባለው ጉዳይ ስንመለከት ዛሬ ሺህ ዓመት ላይ ነው የምንመለከተው። አሚሌኒያሊስቶች የተለያየ አመለካከት እንዳላቸው ማወቅ አለብን። እና አውጉስታይን የተባለ ሰው የክርስቶስ መንግስት አሁን በምድር ላይ የሰራች እንደሆነ ሲያምን፣ ሌሎች አሚሌኒያሊስቶች ደግሞ በሰማይ ከጌታ ጋር ያሉ ቅዱሳን ጋር ቅዱሳን ከጌታ ጋር ሆነው አሁን በዚህ ዘመን ላይ እየገዙ እንዳሉ የሚያምኑ አሉ። በሌላ አባባል ወደ ጌታ ሄዱ ቅዱሳን በሰማይ ከጌታ ጋር እየገዙ ናቸው የሚሉ አሉ። አሁን ደግሞ ቤተክርስቲያን በዚህ ምድር ላይ እየገዛች ነው የሚሉ አሉ ማለት ነው። እነሱን ከጌታ ዳግመኛ ምጽአት በኋላ የሚከተለው የጌታ ዳግመኛ ምጽአቱ እንደሆነ ያምናሉ። አያችሁት? አሚሌኒያሊስቶች ሺህ ዓመት የለም ይላሉ የሚለው አስተሳሰብ በጥንቃቄ መታየት አለበት ማለት ነው። ምክንያቱም ሺሁን ዓመት በማመን በሺው ዓመት ምን እንደሚሆን ስለሚያስተምሩ አሁን እየሆነ ያለው ሁሉ በዚያን ጊዜ እየሆነ ነው የሚል ነገር ስላላቸው ማለት ነው። ባጭሩ በሺው ዓመት የክርስቶስ መንግስት መቼ ይሆናል ብለን ብንል የሺው ዓመት የክርስቶስ መንግስት የሚሆንበትን ጊዜ ስናይ መቼ ነው? ይኸውና አንበሳና ምን የበግ ጠቦት አብረው የሚሆኑበት ሰላም በምድር ላይ የሚነግስበት ጊዜ፣ ሰዎች እርስ በርሳቸው ጦርነትን የማደርጉበት ጊዜ፣ የጦር መሳሪያዎች የእርሻ መሳሪያ የሚሆኑበት ጊዜ። ይሄ ዘመን አሁን አልሆነም። አሁን እንደውም ኒውክሊየር ቦምብ እየሰሩ እንዳይሰራ እንዲሰራ እየተባሉ ፉክክር ላይ ያሉበት ጊዜ ነው። ሰዎች የጦር መሳሪያቸውን እያካበቱ ያለበት ጊዜ ነው። ስለዚህ አንዳንዶቹ ምን ይላሉ? የለም ይሄ ሺህ ዓመቱ ምንም እንኳን አሁን ዛሬ በሰዎች ሕይወት ውስጥ የሚታየው የጠበኝነት የጦረኝነት ነገር ቢኖርም ኃጢአት ቢሰለጥንም ዛሬ ቤተ ክርስቲያን ድል ነሽ ሆና ባትታይም የሺውን ዓመት የሚያመጣ አካሄድና ለውጥ በጣም በመጨረሻው ዘመን ላይ በኃይል ይገለጣል የሚሉ አሉ። እነዚህ ፖስት ሚሌኒያሊስቶች የሚባሉት እና ምን ይላሉ? ቤተ ክርስቲያን በወንጌል ኃይል እግዚአብሔር በሰጣት ጸጋ በመንፈስ ቅዱስ ኃይል ዓለምን ትለውጣለች። ዓለም ክርስቶስን የሚቀበለው ቤተ ክርስቲያን በድል አድራጊነት ዓለምን ካሸነፈች በኋላ ነው ብለው የሚሉ አሉ። ስለዚህ ሁሉንም ነገር በአጠቃላይ በብሉይ ኪዳን ለእስራኤል የተሰጠውን ተስፋ እንዳለ ምን እንደሚያደርግብኝ ታውቃላችሁ? እጄን ሳወዛውዝ ይቀይራል። በጣም ነገረኛ ነው ይሄ ነገር። አንድ ፕሮግራም አለ፣ እሱ ማጥፋት አለብኝ። ኦኬ፣ አየሁት። ምንድነው? ማን ነው እኮ እየነካ ያለውን ነበረ። ከኮምፒውተሩ ጋር የሚመጣ ነው እና ብዙ አልፈልገውም። እግዚአብሔር ይመስገን፣ አይዟቸው፣ አሁን ወዲያ ወዲያ አይልም። ስለዚህ የሺው ዓመት የክርስቶስን መንግስት በዚህ መንገድ የሚመለከቱት ቤተ ክርስቲያን ድል ነስታ ይበሉት፣ አሁን በመከራ ውስጥ ምን ያለንበትንም የተለያየ አመለካከት ሲምቦሊክ አድርገው ይተርጉሙት። አንድ መሰረታዊ ነገር ልታዩት የሚገባው በብሉይ ኪዳን ለእስራኤላውያኖች የተነገረው ብዙ ትንቢት አይሆንም። ያ ትንቢት ለማን እየተፈጸመ ነው? ለቤተ ክርስቲያን እየተፈጸመ ነው ብለው ይላሉ። ነገር ግን ደግሞ ክርስቲያኖች አሉ፣ ጌታ ኢየሱስ ክርስቶስ ምንም እንኳን በአይሁዳውያኖች ቢካድ በብሉይ ኪዳን የተነገረ ትንቢት ለእስራኤል የተነገረው ይፈጸማል። ምክንያቱም ትንቢትን የምንተረጉምበት አተረጓጎም እንደ ፈቀድን እስካልሆነ ድረስ መጽሐፍ ቅዱስ የሚናገረውን ነገር ሲመቸን እንዳለ በቀጥታ ተርጉመን፣ ሳይመቸን መንፈሳዊ እያደረግን እየለወጥን በአተረጓጎማችን የመጽሐፍ ቅዱስን አመለካከት መለዋወጥ አንችልም የሚል አቋም ያላቸው ናቸው። በሌላ አባባል ስለ ጌታ መወለድ የሚናገሩ ትንቢቶች እንዳሉ ከተፈጸሙ የጌታ ዳግመኛ መምጣት የሚናገሩ ትንቢቶች እንዳለ የሚፈጸሙ ከሆነ እስራኤል አይሁድ እያለ የእግዚአብሔርን ሕዝብ የብሉይ ኪዳንን የአብርሃም የይስሐቅን ያዕቆብን ዘር አስመልክቶ የተነገሩ ያልተፈጸሙ ትንቢቶች ለነሱ የማይፈጸሙበት ምክንያት ምንም የለም ብለው አቋም ይወስዱ አሉ። በበኩሌ እኔ ይህንን አምናለሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ለነዚህ ለእስራኤላውያኖች የተፈጸመ የተነገረው ትንቢት ዛሬ ባለማመናቸው ላለው ክርክር በጣም ፍቱን የሆነ መድኃኒት ሐዋርያው ጳውሎስ በሮሜ ምዕራፍ 11 ላይ የሰጠው ነው። አይሁዳውያኖች በምዕራፍ 11 ላይ ስትመለከቱት ጌታን አለማመናቸውን ይገልጣል። ሐዋርያው ጳውሎስ ስለ እነርሱ ምጥና ጭንቅ እንዳለው ይናገራል። ነገር ግን እነዚህ አይሁዳውያኖች የሚድኑበት ጊዜ እንደሚመጣ ይናገራል። ቁጥር 11 እንግዲህ የተሰናከሉ እስኪወድቁ ድረስ ነውን እላለሁ? አይደለም። ነገር ግን እነሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። ዳሩ ግን በደላቸው ለዓለም ባለጠግነት፣ መሸናፋቸውም ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው እንዴት ይሆን ይላል። ልብ በሉ ወገኖች፣ የመጽሐፍ ቅዱስ የሚናገረውን። ይሄ ደግሞ በአዲስ ኪዳን ነው፣ በብሉይ ኪዳንም አይደለም። የአዲስ ኪዳን ሐዋርያ ጳውሎስ ነው የሚናገረው። አይሁዳውያኖች ከሐዋርያ ሥራ ምዕራፍ 2 ጀምሮ እየዳኑ ነው ያሉት በግለሰብ ደረጃ። አዜኔሽን ግን እስራኤላውያኖች በብሉይ እንደታሰቡት ጌታን አዜኔሽን ሲቀበሉት አይታይም። አይሁዳዊነት ሃይማኖታቸው የሆኑ አይሁዳውያኖች ጌታን አይቀበሉትም እንደ መሲህ። ስለዚህ በግለሰብ ደረጃ የዳኑ አይሁዳውያኖችን ሳይሆን እዚህ ላይ የሚናገረው መሙላታቸው በማለት ስለሚናገር አይሁዳውያኖች አዝ ኤ ኔሽን ሊድኑ የሚችሉበት እድል እንደሚሰጥ ነው የምናየው። ምን ይላል በዚህ ቦታ ላይ ሐዋርያው ጳውሎስ ሲናገር? ቁጥር 13 ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ ይላል። የእነርሱ መጣል ለዓለም መታረቅ ከሆነ፣ ምክንያቱም ወንጌል አሁን ወደ አሕዛብ መሄድ ጀምሯል። ሐዋርያው ጳውሎስ የሮሜን መጽሐፍ በሚጽፍበት ጊዜ ቀደም ብሎ ከዛ በፊት ሁልጊዜ አገልግሎት ሲያገለግል መጀመሪያ አይሁዳውያኖች ጋር ነው የሚሄደው። ምክንያቱም ሮሜ ምዕራፍ 1 ላይ ምን ይላል? ወንጌል አስቀድሞ ለማን? ለአይሁዳዊ ደግሞም ለግሪክ ሰው ነው የሚለው። ስለዚህ አስቀድሞ እድል ይሰጣቸዋል። ነገር ግን ሪጀክት ሲያደርጉት ወደ አሕዛብ እንሄዳለን እያለ ወደ አሕዛብ ይሄድ እንደነበር ነው የምናየው። ይህን የሮሜን መጽሐፍ ይጽፍ በነበረበት ጊዜ ሐዋርያ ጳውሎስ አብዛኛው አገልግሎቱ በአሕዛብ ላይ ያተኮረ እንደሆነ ነው የምንመለከተው። ስለዚህ የእነርሱ መጣል ይላል ቁጥር 15 ላይ ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን? በኩራቱም ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው፣ ስሩ ቅዱስ ከሆነ ቅርንጫፎቹም ደግሞ ቅዱሳን ናቸው ይላል። ስለዚህ አይሁዳውያኖች የአብርሃም የይስሐቅ ያዕቆብ ዘር በመሆናቸው እግዚአብሔር እንደሚያስባቸው ነው የሚናገረው። ይሄ ቅዱስነት ከቀድሞ የተሰጣቸው ነው። ዛሬ ምንም እንኳን ጌታን ያመኑ ባይሆንም እንኳን ይህን እድል ቢያጡትም ቢያበላሹትም ይላል። ከዛ አሕዛብን ይገስጻል። እናንተ እነሱ ቅርንጫፎች ሆነው ሲኖሩ ከነበረበት ዘይት ከሚያወጣው ስር ከበረሃ መጥታችሁ ተጣበቃችሁ ይላል ከቁጥር 17 ጀምሮ እና እኔ ከእምነት የነሳ ቆምኩ እነሱ ግን ካለማመን የተነሳ ተሰበሩ ብላችሁ አትናገሩ ይላል ከቁጥር 17 ጀምሮ። እግዚአብሔር እነሱ እንደተፈጠሩ ለነበሩት ሳይራራላቸው ከቀረ ባለማመናቸው ለአንተም አይራራልህም ይላል። ስለዚህ እኛ ፕሪቪሌጅድ እንደሆንን ሳይሆን ማየት ያለብን በእግዚአብሔር ምሕረት ከእምነት የተነሳ እግዚአብሔርን እየፈራን በምንኖርበት ጸጋ የዳንነን። ስለዚህ አይሁዳውያኖች አይድኑም ብለን መዝጋት እንደማንችል ቁጥር 24 ይናገራል። ተመልከቱ ቁጥር 23 እነዚያ ደግሞ ባለማመናቸው ጸንተው ባይኖሩ በዛፍ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ምን ያደርጋል? ይችላል ይላል። እግዚአብሔር ይመስገን። አንተ በፍጥረቱ የበረሃ ከነበረ ወይራ ተቆርጠህ እንደ ፍጥረት ሳትሆን በመልካም ወይራ ከገባ፣ መልካም ወይራ ማን ነው? ኢየሱስ፣ ክብር ለእግዚአብሔር ይሁን። ከገባ ይልቁንስ እነዚያ በፍጥረታቸው ያሉት ቅርንጫፎች በራሳቸው ወይራ እንዴት አይገቡም ይላል። ወንድሞች ሆይ ልባሞች ሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ ወዳለሁ። የአሕዛብ ሙላት እስኪገባ ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው። እንደዚሁም እስራኤል ሁሉ ይድናል እንዲህ ተብሎ ምን እንዳረገ እንደ ተጻፈ ይላል። ስለዚህ በሺው ዓመት የክርስቶስ መንግሥት እስራኤላውያኖች ሊድኑ እንደሚችሉ እናምናለን። እግዚአብሔር የተመሰገነ ይሁን። እና በሺው ዓመት የክርስቶስ መንግሥት ምን ይሆናል ተብሎ ቢባል የሚሆኑትን ተስፋ ቃሎች እንመልከት። በመዝሙረ ዳዊት 132 ቁጥር 11 ላይ እግዚአብሔር ለዳዊት የገባቸው የተስፋ ቃሎች የመንግሥት የተስፋ ቃሎች አሉ፣ እነዚህ ይፈጸማሉ። ለምሳሌ እንመልከት። መጽሐፍ ቅዱስ ላይ የሚለው ነው የምነግራችሁ። ይሄ የኛን ኦፒኒየን የሚጠይቅ አይደለም። መዝሙር 132 ቁጥር 11 ላይ እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ አለ። አንዳንዶች ይህንን አሚሌኒያሊስቶች ሺህ ዓመት የለም ብለው የሚያምኑ ሲመለከቱት ይህንን ይሄማ እኮ ተፈጽሟል፣ አሁን ተፈጽሟል ይላሉ። አይደለም፣ ይሄ የሚፈጸምበት ዘመን አለ። በመዝሙር 110 ቁጥር 1 እስከ 4 እግዚአብሔር ጌታዬን ጠላቶች ለእግር መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችም መካከል ግዛ። ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ፣ እንደ መልከ ጸዴቅ ሥርዓት አንተ ለዘላለም ካህን ብሎ እግዚአብሔር ማለ አይጸጸትም ይላል። ስለዚህ እነዚህ የተስፋ ቃሎች ናቸው። በብሉይ ኪዳን በመዝሙረ ዳዊት የምናያቸው በሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ነቢይ ስለሆነ ንጉሥ ዳዊት ይሄን እንደተናገረ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀን የተናገረው ይላል ጴጥሮስ። ሐዋርያት ሥራ 3 ምዕራፍ 3 ቁጥር 19 እስከ 20 እስከ 22 እንግዲህ ልብ በሉ ይሄን ትንቢት ከጌታ ፊት የመጥናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ። ኢየሱስ ሞቶ ከተነሳ በኋላ ነው ጴጥሮስ ይህን የሚለው። ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያት አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ኢየሱስ ወደ ሰማይ ያለው ምን እስከ መቼ ነው ይላል። እግዚአብሔር በብሉይ ኪዳን ነቢያት የተናገረው ትንቢት የመታደስ ዘመን ምን እስኪያረግ እስኪፈጸም ድረስ። ሃሌሉያ! ጌታ ኢየሱስ ክርስቶስ ሲመለስ ያ በብሉይ ኪዳን የተነገረው የመታደስ ዘመን ምን ይሆናል ማለት ነው? የሚፈጸምበት ዘመን ይመጣል። ያ ጊዜ የምን ጊዜ ነው? ሺህ ዓመት የክርስቶስ መንግሥት የሚባለው እሱ ነው። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳ ነቢይን ከወንድሞቻችሁ ያስነሳል፣ በሚነግራችሁ ሁሉ እርሱን ስሙት የሚል ቃል እናያለን። እግዚአብሔር እነዚህን ትንቢቶች በብሉይ ኪዳን ለዳዊት ብቻ አይደለም ለነቢያቶቹ በሚገርም ሁኔታ ተናግሯል። ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳዊት ዙፋንና በመንግሥቱ ላይ አለቅነቱ ይበዛል፣ ለሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል። የዳዊት ዙፋን ይታሰባል። ክብር ለእግዚአብሔር ይሁን። ተመልከቱት የሚናገር ኢየሱስ ተወልዷል። ይህንን እኛ ጌታ ሲወለድ ለልደቱ ጊዜ ብቻ የምናስበው ነው አድርገ የምንወስደው። ነገር ግን ጌታ ኢየሱስ ክርስቶስ ወደ አባቱ ባረገበት ጊዜ ደቀ መዛሙርቱ የጠየቁትን ጥያቄ መነሻ አድርጌ ነው መጀመሪያ አስተማርኩት። ትዝ ይላችሁ እንደሆነ ምንድን ነው የጠየቁት? ጌታ ሆይ ለእስራኤል መንግሥትን መቼ ትመልሳል? እዚህ ዙፋን ላይ ኢየሱስ መንግሥት ላይ የሚቀመጥበትን ጊዜ እኮ ነው የሚጠይቁት። ይህንን ትንቢት ስለሚያውቁ እኮ ነው የሚጠይቁት። መቼ ነው መንግሥትን የምትመልሰው ነው የሚሉት። ጌታ ኢየሱስ ተፈጽሟል አላቸው? አላለም። ምንድን ነው ያላቸው? አብ በገዛ ራሱ ሊያደርግ የፈቀደውን ጊዜ ወራቱን ቀናቱን ልታውቁ አልተሰጣችሁም ነው ያላቸው። ስለዚህ በዳዊት ዙፋን ላይ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚቀመጥበት ጊዜ አለ። ክብር ለእግዚአብሔር ይሁን። ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጥ ያፈራል። አሁን አይሁዳውያኖች የዳዊት መንግሥት የለም፣ ጌታ ኢየሱስ በምድር በነበረ ጊዜ ሮማውያኖች ይገዟቸው ነበር። ነገር ግን መጽሐፍ ቅዱስ በነቢያት ምን ይላል? ከእሴይ ግንድ የእሴይ ማለት ዳዊትን ሲጠቅስ ነው በትር ይወጣል። አያችሁት? ከሱሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ፣ የጥበብ የማስተዋል መንፈስ፣ የምክር የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታውን ያያል ይላል። ቁጥር 4 ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅን ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩ እስትንፋስ ሰዎችን ይገላል። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነት ታማኝነት። ተኩላ ከበግ ጠቦት ጋር ይቀመጣል፣ ነብርም ከፍየል ጠቦት ጋር ይተኛል። ጥጃና የአንበሳ ደቦል ፍሪዳም በአንድነት ያርፋሉ። ውድ ወገኖች፣ ታናሽ ልጅም ይመራቸዋል። ይሄ ሆኗል አልሆነም? ጌታ ኢየሱስ ክርስቶስ እንደሚታረድ በግ ሆኖ ነው መጀመሪያ የተገለጠው። በዚህ ጊዜ ግን ይሄ ትንቢት ግን በሚፈጸምበት ጊዜ የእግዚአብሔር ልጅ ኢየሱስ ክርስቶስ እነዚህ የተባሉ ትንቢቶች ሁሉ ሊፈጸሙ የሚችሉበት ሁኔታ ይፈጸማል። ይታያችሁ፣ አንበሳ ከጠቦት ጋር፣ ተኩላ ከበግ ጠቦት ጋር ሲሆን ተመልከቱት፣ ነብር ከፍየል ጠቦት ጋር ሲሆን፣ ጥጃና አንበሳ ደቦል ፍሪዳም በአንድነት ሲያርፉ፣ ታናሽ ልጅ ሲመራቸው፣ ምን አይነት ዘመን ነው? ያ ዘመን ሺው ዓመት የክርስቶስ መንግስት የሚባለው ነው። ይሄ መንግስተ ሰማይ ስላለው ነገር አይደለም የሚናገረው። ላምና ድብ አብረው ይሰማራሉ፣ ግልገሎቻቸውን በአንድነት ያርፋሉ። አንበሳም እንደ በሬ ገለባ ይበላል። ጠላትነት በምድር ላይ በእንስሳና በአራዊት፣ በእንስሳና በእንስሳ መካከል፣ በእንስሳ በአራዊትና በሰው መካከል አይኖርም። የሚጠባውም ሕፃን በእባብ ጉድጓድ ላይ ይጫወታል። እግዚአብሔር የተመሰገነ ይሁን። ልጆች የት ገቡ የት ወጡ አይሉም በዚያን ዘመን። ልጆች ይወለዳሉ በዚያን ዘመን። ወገኖቼ፣ ጡት የጣለው ሕፃን በእፉኝት ቤት ላይ እጁን ይጭናል። በተቀደሰው ተራራዬ ሁሉ አይጎዱም አያጠፉምም። በጣም የሚወደድ ሁሌ የሚባል ጥቅስ፣ ውሃ ባህርን እንደሚከድን ምድር እግዚአብሔርን በማወቅ ምን ታረጋለች? ትሞላለች። ይሄ ትንቢት ምንም እንኳን ሕፃን ተወልዶልናል የሚለው ቃል በከፊል በጌታ መወለድ ቢፈጸምም በውስጡ ግን የሚቀጥሉትን ያልተፈጸሙትን ትንቢቶች አመልካች ሆኖ የተነገረው ትንቢት ገና እንዳልተፈጸመ መመልከት አለብን። ሕፃን ተወልዶልናል የሚለው ቃል ከተፈጸመ ጌታ ኢየሱስ ክርስቶስ በዳዊት ዙፋን ላይ ምድር እግዚአብሔርን በማወቅ በምትሞላበት በረከት ገና ያስተዳድራል የሚለው እንዴት አይፈጸምም? እና ብዙ ሰዎች አሚሌኒያሊስቶች ወይም ሺህ ዓመት የሚባል ወደፊት የለም የሚሉ በቤተ ክርስቲያን በኩል አሁን እየተፈጸመ ነው እያሉ ይላሉ። አንዳንዶቹም ቤተ ክርስቲያን በድል አድራጊነት እያደረገች ይህ ሁሉ የተነገረው ነገር በእሷ በኩል ይፈጸማል ይላሉ። ኖ፣ ይሄ ከእሴይ ግንድ የሚወጣው በዳዊት ዙፋን ላይ የሚቀመጠው የእግዚአብሔር ልጅ ለእስራኤል የገባውን ተስፋ የሚፈጽምበት ዘመን ነው። እግዚአብሔር ስም የተባረከ ይሁን። አያችሁት? በዚያን ቀን ይላል ቁጥር 10 ላይ ስትመለከቱት እንዲህ ይሆናል፣ ለአሕዛብ ምልክት ሊሆን የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል። በዚያን ቀን እንዲህ ይሆናል፣ የቀረውን የሕዝቡን ቅሬታ ከአሶርና ከግብፅ ከጳጥሮስና ከኢትዮጵያ ከኤላምና ከሰናወር ከሐማትም ከባህርም ደሴቶች ይመልስ ዘንድ ጌታ እንደገና እጁን ይገልጣል። የተበተኑ አይሁዳውያኖችን ሁሉ ይሰበስባቸዋል። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። አይሁዳውያኖችን እንደተናገረው እንደ ተስፋ ቃሉ ገና ይሰበስባቸዋል። የእግዚአብሔር ስም የተባረከ ይሁን። ለአሕዛብ ምልክት ያቆማል፣ ከእስራኤልም የተጣሉትን ይሰበስባል፣ ከይሁዳም የተበተኑትን ከአራቱ የምድር ማዕዘኖች ያከማቻቸዋል። ዛሬ ከራሻ ከተለያዩ አገሮች ከኢትዮጵያ እንዴት እንደሄዱ ታውቃላችሁ? ኦፕሬሽን ሞሰስ የሚባለው በሱዳን ውስጥ አክራሪ እስላሞችን በሚንቀሳቀሱበት በሱዳን ውስጥ ስንትና ስንት ሺህ አይሁዳውያኖች ከኢትዮጵያ ምድር እንኳን ሄደዋል። አይሁዳውያኖች ዛሬ ወደ ምድራቸው እየመጡ ነው። እኑ እየተባሉ ይህ ሁሉ ቀውጢ ነገር እያለ እንዴት ነው የሚሰበሰቡት? ከአውሮፓ እንዴት ነው የሚሄዱት? ከሌላ ሀገር እንዴት ነው የሚሄዱት? ለምንድን ነው እዛ የሚሄዱት? የእግዚአብሔር ጥሪ፣ የእግዚአብሔር ጸጋ ነው ይሄን የሚያደርገው። እግዚአብሔር የተመሰገነ ይሁን። ኢሳይያስ በምዕራፍ 2 ላይ ምን ይላል? የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል ስለ ቤተ ክርስቲያን አይደለም፣ ስለ ሮማ አይደለም፣ ስለ ካቶሊክ ቸርች አይደለም፣ ስለ ኦርቶዶክስ አይደለም፣ ስለ ኢቫንጀሊካል አይደለም ያየው፣ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል በዘመኑ ፍጻሜ የእግዚአብሔር ቤት በተራራ በተራሮች ራስ ላይ ጸንቶ ይቆማል። ከኮረብቶች በላይ ከፍ ከፍ ይላል። አህዛብም ወደ እርሱ ይሰበሰባሉ። ህግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አህዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብ መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል። ሰይፋቸውን ማረሻ ጦራቸውን ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም። እናንተ ያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ ይላል። ይሄ ትንቢት ይፈጸማል። ክብር ለእግዚአብሔር ይሁን። ይሄ ትንቢት ይፈጸማል። አልተፈጸመም እስካሁን ድረስ። ይሄንን ተስፋ ለእስራኤል ሕዝብ የሰጠ ጌታ በታማኝነት ይሄንን ቃል እንደሚያደርገው ይታመናል። ይሄን በቤተ ክርስቲያን በኩል ሆኗል ተብሎ በመንፈሳዊ መልኩ ተርጉሞ ገልብጦ ለመተርጎም ማን ስልጣን ሰጥቶን? ይሲ መጽሐፍ ቅዱስን ሲመቸን በትክክለኛ ትርጉም እንዳለ ተርጉመ፣ ሳይመቸን በመንፈሳዊ መልኩ ለሌላ ያደረገን መተርጎም ስልጣን የለንም። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር የተመሰገነ ይሁን። እነዚህን እውነቶች መረዳት አለብን። ሌላ ትንቢት እንመልከት። ዘካርያስ ላይ የሚናገረውን የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁና ዘምሪ ደስ ይበልሽ ይላል እግዚአብሔር። በዚያን ቀን ብዙ አህዛብ ወደ እግዚአብሔር ይጠጋሉ፣ ሕዝብም ይሆኑኛል፣ በመካከልሽም እኖራለሁ። የሰራዊት ጌታ እግዚአብሔር ወደ አንቺ እንደላከኝ ታውቂያለሽ። ይሄ የትንቢት ቃል ነው፣ ይፈጸማል። በሺው ዓመት የክርስቶስ መንግሥት ጊዜ ለእስራኤል የገባውን ተስፋ ጌታ ይፈጽማል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡ አህዛብ ገና ይመጣሉ። በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔርን እንፈልግ ዘንድ ኑ እንሂድ፣ እኔም እሄዳለሁ እያሉ ወደ ሌላ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብ በኢየሩሳሌም የሰራዊትን ጌታ እግዚአብሔርን ይፈልጉ ዘንድ እግዚአብሔርን ይለምኑ ዘንድ ይመጣሉ ይላል። አይፈጸምም? ይሄ ካልተፈጸመ ሌላው እንዴት ነው የሚፈጸመው? የሰራዊትም ጌታ እግዚአብሔር እንዲህ ይላል፣ በዚያን ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናል፣ ከእናንተ ጋር እንሂድ ይላሉ። ይሄ ትንቢት ይፈጸማል። እግዚአብሔር ይመስገን። አሞጽ ይህንን ትንቢት ይናገራል። የሕዝቤን የእስራኤልን ምርኮ መልሳለሁ፣ የፈረሱትን ከተሞች ሰርተው ይቀመጡባቸዋል፣ ወይንንም ይተክላሉ፣ ወይን ጠጅንም ይጠጣሉ፣ አታክልትንም ያበጃሉ፣ ፍሬውንም ይበላሉ፣ በምድርም እተክላቸዋለሁ፣ ከእንግዲህ ወዲህ ከሰጠኋቸው ከምድራቸው አይነቀሉም ይላል እግዚአብሔር። አይሁዳውያኑ ዛሬ ተበትነው ነው ያሉት። ይሄ ትንቢት ምንጊዜም ተፈጽሞ አያውቅም፣ ወደፊት ይፈጸማል። አንቺ የጽዮን ልጅ ሆይ ይላል ዘካርያስ በምዕራፍ 9 ላይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ይሄ ተፈጽመዋል። ግን ነቢያቶች በብዙ ዘመን የሚፈጸሙ ትንቢቶችን አጠጋግተው ይናገራሉ። ይሄ ነው እኛ የምንቸገረው። እና ያልተፈጸመውን ትንቢት ወደፊት እንደሚፈጸም መመልከት አለብን። ሰረገላውን ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፣ የሰልፉን ቀስት ይሰበራል። ይሄንን ኢየሱስ አላደረገም በመጀመሪያው መምጣቱ። ለአሕዛብ ሰላምን ይናገራል፣ ግዛቱም ከባህር እስከ ባህር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ይሄ ሁለተኛው ፓርት አልተፈጸመም። ኢየሱስ ይሄን ይፈጽመዋል። ክብር ለእግዚአብሔር ይሁን። ስለዚህ እነዚህን ነገሮች እንመለከታለን። የቤተ ክርስቲያን ዘመን ታላቁ መከራ፣ ሺህ ዓመት የክርስቶስ ግዛት፣ የዘላለም መንግሥት ነው ከዛ በኋላ የሚሆነው። ይህንን በእግዚአብሔር ቃል ውስጥ የምንመለከታቸው ነገሮች አሁን ያለንበት ዘመን የቤተ ክርስቲያን ዘመን ነው። ያለንበት ዘመን የቤተ ክርስቲያን ዘመን፣ አያችሁት? ይሄ የቤተ ክርስቲያን ዘመን ነው። ከዛ በኋላ ታላቁ መከራ ይጀምራል። ታላቁ መከራን በብቻው እንማራለን። ታላቁ መከራ በአለም ላይ ለሰባት ዓመት የሚሆን መከራ እንደሚሆን መጽሐፍ ቅዱስ ይናገራል። በዚህ በታላቁ መከራ ጊዜ ውስጥ ብዙ ነገር ነው የሚሆነው። ለሺው ዓመት መንግስት አይሁዳውያንን በንስሐ ጌታ የሚያመጣበት ጊዜ ነው። ይሄ አይሁዳውያኖች በታላቁ መከራ ብዙ ስቃይ የሚያዩበት፣ እግዚአብሔርን የሚያምኑ ሰዎች ሁሉ በመከራ ውስጥ የሚያልፉበት ዘመን ነው። ስለዚህ በዚህ በታላቁ መከራ ጊዜ ጌታ ኢየሱስ ክርስቶስ አይሁዳውያኖችን ነፃ ሊያወጣቸው ሊደርስላቸው ይመጣላቸዋል። ጌታ መንግስትን ለእስራኤል የመመለስ ጥያቄ ባቀረቡለት ጊዜ ደቀ መዛሙርቱ የጠየቁትን ጥያቄ ትክክል እንዳልሆነ አልመለሰላቸውም። ስለሆነም መንግስት ለእስራኤል በመሲሁ ንጉስነት ይመለሳል ብለን የምናምነው የሚፈጸመው ኢየሱስ ክርስቶስ በአርማጌዶን ጦርነት አይሁዳውያኖች ኢየሩሳሌም ስትከበብ አይሁዶች በጭንቅ በሚሆኑበት ሰዓት ሊታደጋቸው ኢየሱስ ሲመጣ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እስራኤላውያኖች በመከራ ውስጥ ለምን ያልፋሉ? እስራኤላውያኖች የእስራኤልን መከራ እንመልከት። ታሪካቸውን ስትመለከቱ በጣም የሚያስደንቅ ነው። ብዙ መከራ ውስጥ አልፈዋል። ተመልከቱ፣ ከዓመተ ዓለም ጀምሮ እዩት። በ1548 በፈርዖን አማካይነት ስንትና ስንት ሕፃን አይሁዳዊ አልቋል። በ722 ዓመተ ምሕረት አሶራውያኖች ሰማርያን በመውጋት በብዙ ሺህ የሚቆጠሩ አይሁዳውያኖችን አግዘው ወስደዋል። በ586 ዓመተ ምሕረት ናቡከደነጾር ሁለት ጊዜ ባደረሰው ጥቃት 70 ዓመት አይሁዳውያኖችን ይዟቸው ምርኮኛ አድርጓል። በ473 ሐማስ አይሁዳውያንን ሁሉ ሊያጠፋ የሞከረበትን ታሪክ እናያለን። በ169 አንቲከስ የሚባል የግሪክ ንጉስ አይሁዳውያኖችን በሶሪያ ነግሶ የነበረን የፈጀበት መቅደሳቸውን ያረከሰበት ጊዜ ነው። በ70 ዓመተ ምህረት የሮማው ጄኔራል ቲቶ ለሮም ሰራዊቶች እጃችንን አንሰጥም ያሉትን አይሁዳውያኖችን የጨፈጨፈበት ቤተ መቅደሱን ያፈረሰበት ጊዜ ነው። ዛሬ የምታዩት ግድግዳ በ70 ዓመተ ምህረት ጄኔራል ቲቶ ያፈረሰው ግድግዳ ነው። በቴሌቪዥን የምታዩት በየጊዜው። በ135 ዓመተ ምህረት የሮም ንጉስ ሃድሪያን የሚባል አይሁዳውያን መሲህ ነኝ በማለት በተነሳ ባርኮከብ በሚባል ሰው ሐሰተኛ ሰው በመመራት ባስነሱት አመጽ ሶስተኛ አመጽ የሮሙ ንጉስ አድሪያን አይሁዳዊ እምነትን መለማመድ በሕግ የተከለከለ እንዲሆን አደረገ። ልብ በሉ፣ የሚደርስባቸውን ሁሉ ተመልከቱ። በዓለም ላይ የሚደርሰውን ይሄን በአይነ ህሊናችሁ እንድታዩት በጣም ፈልጋለሁ። በ339 ዓመተ ምህረት ዳግማዊ ንጉስ ኮንስታንቲየስ የተባለ ሰው አይሁዳውያን ክርስቲያን ከክርስቲያኖች ጋር መጋባት እንዳይችሉ ከለከላቸው። ተመልከቱት። በ438 ዓመተ ምህረት ዳግማዊ ቴዎዶሲዮስ አይሁዳውያን በሮም ግዛት ውስጥ በየትኛውም ከፍተኛ ስልጣን ላይ እንዳይቀመጡ አዋጅ ታወጁ። በ531 ዓመተ ምህረት ጁስቲኒያን የሚባል ሰው የቴዎዶሲየስን አዋጅ ካጸና በኋላ አይሁዳውያን በክርስቲያኖች ላይ ክስ ሲቀርብ እንዳይመሰክሩ፣ ምን አይነት ፕሬዠር ችግር ውስጥ እንደሚያልፉ ዘመናቱን ሁሉ በአይነ ህሊናችሁ እስኪ ተመልከቱት። በ630 የቢዛንታይን ንጉሥ በፍልስጤም በመመለስ ለመኖር የጀመሩትን አይሁዳውያኖችን ሁሉ ጨፈጨፋቸው። ተመልከቱት። ይቅርታ። በ722 ዓመተ ምህረት ሳልሳዊ ንጉስ ሊዮ የሚባል አይሁዳውያን ሁሉ ክርስቲያን መሆን እንዳለባቸው የሚያስገድድ አዋጅ አስወጣ። እስኪ አስቡት፣ ይህ ሁሉ ነገር የደረሰባቸው እነዚህ አይሁዳውያኖች እንዲሁ ይህን ሁሉ ስትመለከቱት ኮምፕሊትሊ መጥፋት የለባቸው ይህ ሁሉ ፕሬዠር? እስኪ ተመልከቱት። ልብ በሉና ተመልከቱ። ከዛ በኋላ የሚሆኑትን ታሪኮች ብቻ በአይናችሁ ተመልከቱት። በ1066 ዓመተ ምህረት በስፔን የሚኖሩ የእስላም መሪዎች ኦልሞስት እስላሞች በዛ በጣም ስፔንን የተቆጣጠሩበት ዘመን ነበር። በአንድ ቀን ብቻ 4000 አይሁዳውያኖችን ጨፈጨፉ። በአንድ ቀን 4000 አይሁዳዊ ወገኖች በ1096 ዓመተ ምህረት ጳጳስ ዳግማዊ ኡርባን ባወጀው የመጀመሪያ መስቀል ጦርነት እስላሞችን ሊወጉ ሚድል ኢስት ሄዱ። የሱ ሰራዊቶች ብዙ አይሁዳውያኖችን በማሰቃየት በማቃጠል እምነታቸውን ማይፈቅደው እንዲያደርጉ ያደረጉ ያስገደዷቸው ክርስቲያን ካልሆናችሁ ያሉ መከራ አሳዩአቸው። ውድ ወገኖቼ በ1149 በስፔን ይኖሩ የነበሩት በርበር የሚባሉ እስላሞች ወደ እስልምና የማይለወጡ ከሆነ ሀገሩን ለቀው እንዲወጡ አወጁባቸው። በ1215 የሮማን ካቶሊክ ቤተክርስቲያን አራተኛው የላተራን ጉባኤ አይሁዳውያንን ለማግለልና ማላገጫ እንዲሆኑ ምልክት የአይሁዳዊ ምልክት እንዲያደርጉ በአዋጅ እንዲገደዱ አደረጓቸው መሳለቂያ እንዲሆኑ። በ1290 በእንግሊዙ ቀዳማዊ ኤድዋርድ አይሁዳውያን ከእንግሊዝ ሀገር እንዲወጡ ተገደዋል። በ1306 በፈረንሳዩ ንጉስ በአራተኛው ፊሊፕስ ከፈረንሳይ እንዲወጡ ነው የተደረገው። በ1475 አይሁዳውያን ውሃ በመመረዝ ክርስቲያኖችን በመዳፈር ህፃናትን በመስረቅ ደማቸውን ለመስዋዕት ይፈልጋሉ በመባል ይከሰሱ ነበር። ውድ ወገኖቼ በ1371 በካስቴሊ በዳግማዊ ሄነሪ ተጨፍጭፈው ተገድለዋል። የተረፉት ክርስቲያኖች መሆን እንዳለባቸው ተገደዋል። እኔ ደረሰውን ታሪክ በሙሉ ለመጻፍ አልችልም፣ ግን ጥቂት ምሳሌ እንዲሆናችሁ ነው ይሄንን የማሳያችሁ። በአውሮፓ በራሽያ አካባቢ በሚኖሩ ሀገሮች በእስራኤላውያን ላይ የደረሰውን መከራ ያገኘሁትን ስታቲስቲክስ ላሳያችሁ። ፖላንድ ውስጥ የሚኖሩ አይሁዶች 3,300,000 ነበሩ። ከነዚህ ውስጥ ስንቶቹ እንደተገደሉ ታውቃላችሁ? 3,000,000 አይሁዶች ተገለዋል። በባልቲክ ሀገሮች ውስጥ 250,000 አይሁዶች ይኖሩ ነበረ። 228,000 ተገለዋል። ሊስን በአውስትሪያና ጀርመን 240,000 አይሁዶች ይኖሩ ነበረ። 210,000 ተገለዋል። በሌሎች ክልሎች 90,000 አይሁዶች ሲኖሩ 80,000 ከነዚህ ውስጥ ተገለዋል። ስሎቫኪያ ውስጥ 90,000 አይሁዶች ነበሩ፣ 75,000 ተገለዋል። ግሪክ ውስጥ 7,000 ነበሩ፣ 70,000 ነበሩ፣ 54,000 ተገለዋል። ሊስን ኔዘርላንድ ውስጥ 140,000 ነበሩ፣ 105,000 ተገለዋል። ውድ ወገኖቼ ሃንጋሪው 650,000 አይሁዶች ነበሩ፣ 450,000 ተገለዋል። በነጩ ራሻ በሚባለው ክልል 375,000 ነበሩ፣ 245,000 አልቀዋል። በዩክሬን 1,500,000 ነበሩ፣ 900,000 ተገለዋል። በዩጎዝላቪያ 43,000 ነበሩ፣ 26,000 ተገለዋል። በሩሜኒያ 600,000 ነበሩ፣ ግማሹ 300,000 ተገለዋል። በኖርዌይ 1,800 ነበሩ፣ 900 አልቋል። በፈረንሳይ 350,000 ነበሩ፣ 90,000 ተገለዋል። በቡልጋሪያ 64,000 ነበሩ፣ 14,000 ተገለዋል። በጣሊያን 40,000 ነበሩ፣ 8,000። በሉክሰምበርግ 5,000 ነበሩ፣ 1,000። በሩሲያ በሚባለው 975,000 ነበሩ፣ 177,000 ተገለዋል። በዴንማርክ ምን ያህል እንደተገደሉ ፐርሰንቴጁ አይታየም። 8,861,800 አይሁድ መካከል ውስጥ 5,933,900 አይሁዶች አልቀዋል። ምን ይመስላችኋል? እነዚህ አይሁዳውያኖች ከዚህ ሁሉ ተርፈው ዛሬ መንግስት ሆነው መኖራቸው። አንድ እግዚአብሔር ሰው መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምናቃለን ሲለው እስራኤልን ተመልከት ነው ያለው። የነቢያት ቃል እየተፈጸመ በምን አይነት ሁኔታ እግዚአብሔር ቃሉን የሚያጸና አምላክ እንደሆነ you can see። እግዚአብሔር ይህን እንድናስተውል ይርዳን። ስለዚህ በሺው ዓመት የክርስቶስ መንግስት ምን ይሆናል ብለን ስንል ልንመለከታቸው የሚገቡ በጣም በርካታ ነጥቦች አሉ። ይሄ ትምህርት ኦልሞስት 42 ፔጅ ነው እስካሁን የሰራሁት እና ብዙ የእግዚአብሔር ሰዎች ይሄንን ጌታችን ኢየሱስ ክርስቶስ በዚህ ጊዜ የሚፈጽማቸውን ጌታችን በአዲስ ኪዳን የተናገራቸው ተስፋዎችና ትንቢቶች እንደሚፈጸሙ በሺው ዓመት የክርስቶስ መንግስት ላምብብላችሁ ጥቅሶቹን አንዳንዶቹን እዚህ ላይ ለፓወርፖይንት ጊዜም ስላልነበረኝ አልሰራዋቸውም። ከፈለጋችሁ መጻፍ ትችላላችሁ። ማቴዎስ 19:28 ላይ ኢየሱስ እንዲህ አላቸው፣ እነት እነት እላችኋለሁ እናንተስ የተከተላችሁኝ አላቸው የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ ይላል። ስለዚህ እስራኤል የሚባል መንግስት አለ። ሃሌሉያ! ሺህ ዓመቱ የክርስቶስ መንግስት ይፈጸማል ማለት ነው። ኢየሱስ መንግስትን ትመልሳለህ ብለው የጠየቁትን እኮ ነው። አያችሁት? በዳግመኛ ልደት ጊዜ ጴጥሮስ ቅድም ሳነብላችሁ እስከ መታደስ የመታደስን ዘመን እንዲያመጣላችሁ ያላቸው፣ በዳግመኛ ልደት የሰው ልጅ በክብር ዙፋን በሚቀመጥበት ጊዜ በ12ቱ በእስራኤል ነገድ ትፈርዳላችሁ። የዘላለሙ መንግስት ግን እንደዛ አይደለም። ጌታ ኢየሱስ ራሱ መንግስት ለአባቱ የሚያስረክብበት ጊዜ ነው። ሺህ ዓመት የክርስቶስ መንግስት ግን እንደዚህ ነው። በማቴዎስ 19:29 ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳል። ይህ በምድር ላይ በረከት እንደሚኖር ይነግራቸዋል። በሉቃስ 22:28-30 ነገር ግን እናንተ በፈተናዎች ከኔ ጋር ጸንታችሁ ኖራችሁ አባቴ እኔ እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ስትቀመጡ ዘንድ ለመንግስት ሾማችኋለሁ። 12ቱ የእስራኤል ነገድ ሳይኖር ለምን እንዲህ ይላቸዋል? 12ቱ የእስራኤል ነገድ ይኖራል። እግዚአብሔር ይመስገን። ይህንን እግዚአብሔር ያደርጋል። ባለፈው የመጀመሪያ የዛሬ 2-3 ሳምንት በፊት ያካፈልኳችሁ እግዚአብሔር አይሁድን ለመሰብሰብ የገባውን ቃል ኪዳን እንደ ምድርና እንደ ሰማይ ቃል ኪዳን እንደሆነ ብዙ ተመልክተናል። እሱ እንዳትረሱ። በአንደኛ ቆሮንቶስ 6 ቅዱሳን በዓለም እንዲፈርዱ አታውቁምን? በዓለምስ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ትፈርዱ ዘንድ አትበቁምን? በጌታ የሆኑ ቅዱሳን በሺው ዓመት የክርስቶስ መንግስት በሺው ዓመት ውስጥ የማስተዳደር ስልጣንና ኃላፊነት ይሰጣቸዋል። ከላይ ባየናቸው ጥቅሶች በሺው ዓመት መንግስት ውስጥ ክርስቲያኖች እግዚአብሔር በታማኝነታቸው እሱን ባገለገሉት ታማኝ አድርጎ የሚሾማቸው ስልጣንና ኃላፊነት ይኖራል። ኢትስ ሪሊ ሃይሊ ስትራክቸርድ የሆነ ገቨርንመንት ይኖራል። እግዚአብሔር ይመስገን። ራእይ 2:26-28 ይህን ተስፋ ሲሰጥ እናያለን። ድል ለነሳው እስከ መጨረሻው እስራኤል ለጠበቀው እኔ ደግሞ ከአባቴ እንደተቀበልሁ በአህዛብ ላይ ስልጣን እሰጠዋለሁ። አህዛብ ሳይኖሩ እንዴት ስልጣን ይሰጣል? ስለዚህ ከታላቁ መከራ የተረፉ ወደ ሺው ዓመት እንዲገቡ እግዚአብሔር እድል የሰጣቸው ይኖራሉ። በዚህ በዛ በሺው ዓመት ጊዜ የሚሆነውን የጌታን መንግስት የማስተዳደር ኃላፊነት ይኖራቸዋል። ራእይ 3:21 እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጡ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። እግዚአብሔር የተመሰገነ ይሁን። እነዚህ ተስፋዎች ይፈጸማሉ። እነዚህ ሁኔታዎች ይሆናሉ። እግዚአብሔር የተመሰገነ ይሁን። አይሁዳውያኖች የተገባላቸው የተስፋ ቃል ይከናወናል። ለዳዊት የተገባው የተስፋ ቃል ይከናወናል። ጌታ ኢየሱስ የተናገረው ይፈጸማል። በሺው ዓመት የክርስቶስ መንግስት የሚሆኑ ብዙ ዝርዝር ነገሮች አሉ። እግዚአብሔር ቢፈቅድ በሚቀጥለው ጊዜ እንካፈላለን። የጌታ ስም የተባረከ ይሁን። እግዚአብሔር የተስፋ ቃሉን የማይለውጥ ሐሳቡንና ፈቃዱን የሚፈጽም ታማኝ አምላክ ነው። በመጽሐፍ ቅዱስ የተነገሩ የትንቢት ቃሎች በሙሉ ይፈጸማሉ። አንዷም አትወድቅም። እንኳን በአይሁዳውያን ይቅርና በዓለም ላይ ትታችሁ የእግዚአብሔር ልጅ ኢየሱስ በመስቀል ላይ በተሰቀለበት ጊዜ የተጻፈው ሁሉ ይፈጸም ዘንድ በመከራው ጊዜ ተጠማ ብሎ ሆምጣጤ ጠጥቷል። ተጽፎ ስለነበረ እግዚአብሔር ይመስገን። በመከራው ጊዜ በዛ ይብቃ ይቅር ይሄ እንኳን አልተባለም። በጌታ መከራ ላይ ሊሆን የሚገባ የተባለው ሁሉ በእግዚአብሔር ልጅ ላይ ከተፈጸመ እግዚአብሔር አደርገዋለሁ ይሆናል ያላቸው ነገሮች እንዴት አይፈጸሙ? እግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ዳግመኛ መምጣቱን ሕያው የሚያደርግ ተስፋ በዚህ ውስጥ እናያለን። እግዚአብሔር ይህን እንድናስተውል እንድንጠብቅ ይርዳን። እንጸልይ። በአይነ ህሊናችን እናስብ። በዚህ ሰዓት እስኪ ይህ ሁሉ መከራ የተቀበሉ አይሁዳውያኖች እንዴት ነው? ምን አይነት ጸጋ? ምን አይነት ኃይል? ምን አይነት ስልጣን? ምን አይነት ጥበብ ነው እንዲህ አድርጎ ያዛቸው? ዛሬም ጌታን ያልተቀበሉ ናቸው እንደዚህ አድርጎ የሚይዛቸው። እንደ አይሁዳውያኖች መንግስት በብዙ ኦፒኒየን በክርክር የተሞላ አስተዳደር የሚያደርግ መንግስት በአለም ላይ የለም። ከባድ ህዝብ ነው። ነገር ግን እግዚአብሔር ግን ይሄንን ህዝብ አደርጋለሁ በህይወታቸው ፈጽማለሁ ያለውን ከማድረግ ግን የነሱ ባህሪ እምቢ ብሎት እግዚአብሔር ተቸንፎ ተረታው የማይል አምላክ ነው። እግዚአብሔር የተመሰገነ ይሁን። በጣም ለመስራት ከማይመች ጠምዛዛ እንጨት እግዚአብሔር ታቦትን ማደሪያውን የሰራ እግዚአብሔር አስቸጋሪ ከሆኑ ከሰዎች ልጆች ህይወት ውስጥ እግዚአብሔር ክብር የሞላውን ታሪክ ሊሰራ የሚችል አምላክ ነው። አዎ ጠምዛዛ እንጨት ለታቦት የማይመች እንጨት ሰው ቢመርጥ ገር ያልሆነ እንጨት ነው እግዚአብሔር ለታቦት መስሪያ መረጠው። እግዚአብሔር አስቸጋሪ የሆኑ ሰዎችን ለክብሩ ይጠቀማል። ነፍሰ ገዳዩን ጳውሎስ ሐዋርያ ያደረገ ጌታ፣ ደካማውን ችኩሉን ጴጥሮስ ሐዋርያ ያደረገ ጌታ፣ እነዚህ ደግሞ ዛሬ ከዳተኛ የሆኑትን አይሁዳውያንን እግዚአብሔር በታላቁ መከራ ዘመን ወደ እርሱ ወደ ወጉት እንዲመለከቱ ያደርጋቸዋል። ይሄ ተስፋ ሊፈጸም ባለበት የታሪክ ሂደት ውስጥ እንደሆነ ልናስብ ይገባል። ዛሬ ሚድል ኢስት ውስጥ የሚከናወነውን ሁሉ እኔና እናንተ እንደ ገበጣ ጨዋታ እንዲህ እንደዛ ልናደርግ ምንችል አይደለም። ምን ሊሆን እንደሚችል ሚስጥሩ በእግዚአብሔር እጅ ነው። ግን የሚሆነው ታሪክ ሁሉ ይፈጸማል። የእግዚአብሔር ቃል ታማኝ ነው። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ተስፋ ሊፈጸም ባለበት በዚህ ዘመን ያለን የነቢያቶችህን ቃል ያንተን ቃል ጌታ ሆይ እያከበርን እያስተዋልን በእስራኤል ሕዝብ ሕይወት ውስጥ የተቀበሉትን መከራና ያለፉበትን ስቃይ ሁሉ ስንመለከት ዛሬ ትንቢት ደግሞ በእነርሱ ሊፈጸም እየተከናወነ ያለውን ስናይ በእግዚአብሔር ፍርሃት ይህን እንድናስብ እርዳን። በእግዚአብሔር ፍርሃት ይህን እንድናስተውል እርዳን። ልባችንን መንፈሳችንን አነቃቃለን። የተቀበልነውን ደህንነት እነሱ ባለማመን የጣሉትን በግደለሽነት የያዙትን የናቁትን ጌታ ሆይ እኛ በቸልተኝነት እንዳንይዘው እንድንጠነቀቅ እርዳን። የደረሰባቸው መከራ አንተን በመጣላቸው እግዚአብሔር ሆይ ከፈቃድ ጋር በመጣላታቸው አቤት ያለፉበት መከራ ያሰቅቃል። ጌታ ሆይ እግዚአብሔር ሆይ የተቀበልነውን ጸጋ እንዳንጥል እርዳን። እግዚአብሔርን እየፈራን በትህትና ስለ እነርሱም መዳን እየጸለይን ለዓለም መዳን እየጸለይን የጌታን መምጣት የሚያቻኩል እግዚአብሔር ሆይ ቅዱስና ጌታ ሆይ መልካም የሆነ ሕይወት እንድንኖር ምሕረትህ በጉባኤው ላይ ይሁን። ምሕረትህ በእያንዳንዳችን ላይ ይሁን። እግዚአብሔር ሆይ ቤተ ክርስቲያንህ የተሰጣትን ዕድል እንዳታበላሽ ጌታ ሆይ የሚያነቃ የሚቀሰቅስ የክርስቶስን መምጣት የሚያሳስብ ጸጋ እግዚአብሔር ሆይ የመለከት ድምፅ ይሰማ። የሚያነሳሳ መንፈስ ይምጣልን ጌታ ሆይ። የሞተውን የደከመውን ጌታ ሆይ የሚያበረታታ መንፈስ ይምጣልን ጌታ ሆይ። ክብር ምስጋና ላንተ ይሁን። ለሞት እንዳንተኛ ጌታ ሆይ እንዳናንቀላፋ የሚያነቃንን ጸጋ ስጠን። ወደ አንተ መሰብሰባችንን እያሰብን እያስተዋልን ጌታ ሆይ ዘመኑን እንድንዋጅ እርዳን ጌታ ሆይ። ይህንን ስለምታረግልን እናመሰግናለን። ክብርና ምስጋና ለስምህ ይሁን። ስምህ ለዘላለም እስከ ዘላለም ይባረክ። በጌታ በኢየሱስ ክርስቶስ ስም አሜን።